ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ነሐሴ 14 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የትልቅ ትልቅነት ትንሽነቱን ማወቅ ነው በሚል ርዕስ ሐተታ እናስከትላለን። ከዚያም የፓርቲው ተጠያቂነትና ኃላፊነት ለኢትዮጵያ ሕዝብ ብቻ ነው በሚል ርዕስ የቀረበ ጽሑፍ፣ በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ በሐምሌ ወር 2003 ዓመተ ምህረት አውጥቶት የነበረውን ኢሃፓ የኢትዮጵያ ህልውናና አንድነት ጥያቄ በሚል ርዕስ የቀረበውን አሰምተን ክፍል አንድ ፕሮግራማችን ይተነቀቃል። በቅድሚያ ዜና። በኢትዮጵያ ውስጥ በተለያዩ ቦታዎች ከቤት ንብረታቸው ለተፈናቀሉ ዜጎች እርዳታ ለማቅረብ የበጀት እጥረት ያጋጠመው መሆኑን የተባበሩት መንግስታት ባለስልጣኖች ማክሰኞ ነሐሴ 14 ቀን አስታወቁ። በአሁን ወቅት ከ2 ሚሊዮን በላይ ተፈናቃዮች እርዳታ የሚያስፈልጋቸው መሆኑ የተነገረ ሲሆን እርዳታውን ለማሟላት የ714 ሚሊዮን ዶላር የበጀት እጥረት ያጋጠመ መሆኑን ድርጅቱ ይፋ አድርጓል። በሚያዝያ ወር ለተፈናቃዮቹ የእርዳታ አቅርቦት ለማድረግ 1.3 ቢሊዮን ዶላር የሚያስፈልግ መሆኑ መገለጹ የሚታወስ ሲሆን እስካሁን 598 ሚሊዮን ዶላር ከእርዳታ ሰጪዎች መገኘቱና አገዛዙ 288 ሚሊዮን የሚገመት እርዳታ ማድረጉ ተገልጿል። ተፈናቃዮች በተሰደዱበት ቦታም ሆነ ወደ ቀያቸው ሲመለሱ እርዳታ የሚያስፈልጋቸው ሲሆን እስካሁን የቀረበላቸው እርዳታ በጣም አነስተኛ መሆኑን ከየቦታው የተገኙ መረጃዎች ይጠቁማሉ ተብሏል። ብዙዎቹ ተመላሾች እንደገና እንዲቋቋሙ ተከታታይ የሆኑ ጠቃሚ እርዳታዎች የሚያስፈልጋቸው መሆኑም ታውቋል። እስካሁን የተገኘ እርዳታ ከሚያስፈልገው 50 ከመቶ የሚሆነው ብቻ የሚሸፍን ሲሆን ቀሪው እንዲሟላ መረባረብ እንደሚያስፈልግም ጥሪ ቀርቧል። በቤኒሻንጉል ጉሙዝ አካባቢ የምርት መቀነስ መከሰቱን የአካባቢው ግብርና ቢሮ ገለጸ። በክልሉ በነበረው ግጭትና አለመረጋጋት ምክንያት በአመቱ ውስጥ ከ30 ሚሊዮን ኩንታል በላይ እህል ለማምረት የነበረው እቅድ ያልተሳካ መሆኑ ታውቋል። በተፈጠረው የጸጥታ ችግር ምክንያት በግብርና ቢሮ አማካኝነት ለአርሶ አደሩ የሚደረገው ሙያዊ እገዛ በአብዛኛው አካባቢ አረጋሽ ሆኖ የቆየ ከመሆኑም በላይ በጸጥታው ችግር በምርት አሰባሰብ ስራ ላይ ከፍተኛ ተጽዕኖ እንደነበረውም ታውቋል። በካማሽ ዞን ብቻ ከ6 ያላነሱ ወረዳዎች በጸጥታ ምክንያት የምርት የማሰባሰብ ስራ ተስተጓጉሎ እንደነበር ተገልጿል። በስልጣን ላይ ያሉትና በሙስና የተጨማለቁት ያገዛዙ ባለስልጣኖች ሀብታቸውን ለማስመዝገብ ፈቃደኛነት የሚጎላቸው መሆኑን የስነ ምግባርና ጸረ ሙስና ኮሚሽን ገለጸ። ኮሚሽኑ ይህን የገለጸው 2011 የበጀት ዓመት የሥራ ክንውን በገመገመበት ወቅት ሲሆን በተጠቀሰው የበጀት ዓመት የባለሥልጣን ሀብት ማስመዝገብ ከፍተኛ ችግር መሆኑ ተገልጾ ሙስናም እየጨመረ መምጣቱ ተገምግሟል። ሰኞ ነሐሴ 13 ቀን በሶማሊያ ኢትዮጵያውያን ወታደሮችን የያዘ ወታደራዊ አውሮፕላን በኪስማዩ አየር ማረፊያ እንዳያርፍ የተከለከለ መሆኑ ታውቋል። አውሮፕላኑ ምን ያህል ወታደሮች እንደያዘ ለማወቅ ባይቻልም እስከ 200 ሊደርሱ ይችላሉ የሚል ግምት ተሰጥቷል። የኪስማዩ አየር ጣቢያ በኬንያ ወታደሮች በመታገዝ በጁባላንድ ልዩ ጦር የሚጠበቅ ሲሆን የመከላከሉ እርምጃ የተወሰደው የጁባላንድ የጸጥታ ኃይሎች መኪናቸውን በአውሮፕላኑ መንደርደሪያ አስፋልት ላይ በማቆም እንዳያርፍ በማድረጋቸው ነው ተብሏል። ኬንያ በጁባላንድ በስልጣን ላይ ያለውን ቡድን ስትደግፍ፣ የኢህአዴግ አገዛዝ ደግሞ ተቃዋሚዎችን አቋም ይዟል ተብሏል። አውሮፕላኑ እንዳርፍ የተደረገው አየር ጣቢያውን ለመቆጣጠር የተላኩ ወታደሮች ናቸው በሚል ስጋት ነው። በተያያዘ ዜና የአሜሪካ ወታደራዊ ተቋም በሶማሊያ ኩኒዮ ባሮ በሚባለው አካባቢ ባልሻብ ታጣቂዎች ላይ የአየር ጥቃት መፈጸሙን ገልጿል። ተቋሙ በተጨማሪ መግለጫው በጥቃቱ የሞተው የሚቆሰለ ሰላማዊ ሰው አለመኖሩ የገለጸ ቢሆንም ባልሻብ ታጣቂዎች ላይ የደረሰውን ጉዳት ግን አልተናገረም። ካልሽባብ በኩል ስለ ጥቃቱ የተሰጠ መግለጫ የለም። በመጨረሻም 14 ሚሊዮን ብር የሚገመት 8 ኪሎ ከ700 ግራም የሚመዝን ወርቅ 41000 ዩሮ እና 55600 የሳውዲ ሪያል በጅጅጋ አቅራቢያ ቦምባስ በተባለ ቦታ በፈታሾች መያዙን የጉምሩክ ኮሚሽን ኃላፊዎች ገለጹ። አህመድ ሐሰን ሐሚድ የተባለ ተጠርጣሪ ተይዞ ምርመራ እየተካሄደበት መሆኑም ተነግሯል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል። ትልቅነት ትንሽነቱን ማወቅ ነው። ዛሬ በእብሪትና ዘረኝነት የተወጠሩ ሹሞችና ፖለቲከኞች ከማንም በላይ ነን በሚል አበየውና ተጀንነው በህዝብ ላይ ሲቀልዱ ስናይና አድርባይ ሞራን ከዚህ በፊት በዚህ ልክ ባልታየ ልፍስፍስነት ይህንኑ ተቀብለው ሲያዳንቁና ከበሮ ሲመቱ ሲደመሩ ይሉታል እነሱ ከህዝብ እየተቀነሱ ትልቅነት ትንሽነትን አለመዘንጋት ነው ማለት የግድ ይሆንብናል። ጣውት ጠርባው መረለቆ ትንሹን ሰው ከአምላክ የተላከ ብለው ሲያገዝፉትና በየጥሻው ደግሞ ነብይ ይበሉን ባይ ሐሳዊዎች መብዛታቸው የሀገራችን ችግር አብይ ገጽታ ይሆነ መጥቷል። አዛውንት አደብ ግዙ የሚሉት ተረስቶ መሽቀርቀርና መቀባጠር የቀን ተቀን ክስተትም ሆኖብናል። ችግራችን በስቷል። በኢትዮጵያዊነትም ላይ ከያቅጣጫው ጥቃት እየተሰነዘረም ነው። እኔ አውቅላችኋለሁ ባዮቹ ሹሞች ሁለቱ እስከ አስመራም ድረስ ለልመና ተጉዘዋል። ከገንጣዩ ኦነግ ጋር ምን እንደተስማሙ ለህዝብ ሊነግሩም አልዳዳቸው። ህዝብ የታዘበው ኦነግ ኦሮሚያን አቋቁማለሁ ኦሮሞ ኢትዮጵያዊ አይደለም ከሚለው አቋሙ እስካሁንም ፈቃለ ማለቱን ነው። በዚህ እምነቱ መሰረት እነ ቡራዩን ደምቢዶሎን ወዘተ እያየነው ወልዶብናል። ሹሙ የራሱን ብሔርና ድርጅቶች ብቻ ሳይሆን ሃይማኖትም ተከታዮች እየሾመ በህብረ ብሔር ድርጅቶች ላይ ያሾፋል። ወዴትም ተንቀሳቅሰው የመንቀሳቀስ መብታቸውንም በተጨባጭ ገድቧል።
ያባይ ያለም አንድ ሆኖ እየተገኘም አለቆቻቸው በሰጧቸው እዝ መሰረት ድርጅቱን ዘልፈውና አግለው በሌላ በኩል ደግሞ ከሃዲዎችን ይሃፓ ብለው አቅፈው ከበፊቱም በላይ አጫጭተው መሳቂያ መሳለቂያ አድርገዋል። በቅጥረኞቻቸው አማካኝነት በፈጠሩት የጸረ ኢትዮጵያ ተጨባጭ ህብረት መሰረት ኢትዮጵያዊነት ላይ የማይካድ የማይደበቅ ዘመቻ ከፍተዋል። የነ ኦነግ ወንጀሎችን እነማን እንደሚያቀነባብሩ ምስጢር ሆኖ ይሆን ዝም የተባሉት ጊዜ ስጡን እናጥፋችሁ አገር እናሳጣችሁ ፖለቲካቸው ለህዝብ ስውር አይደለም። ግርግር ለሌባ ያመቻል ነውና አገርን የሚያክል ክብር ቅርስ ሊቀሙን አሰብስፈዋል። ይህን መረዳት የተሳናቸው በርከት ማለታቸው ደግሞ አደጋውን ይበልጥ አሳሳቢ ማድረጉ አልቀረም። ወጣቱ በግርግርና በሃይ ሃይ ታሳይ ደናገር ኢትዮጵያን ለማዳንና ለመጠበቅ መረባረብ አለበት። ሹሞቹ ለአድሮ ጤዛዎች ለመሆናቸው ደግሞ ተመክሯችን ይነግረናል። ከዚህ ቀደም ማይታናል መሰል ግርግር መሰል መደናገር አመቺ ሁኔታን ለሀገራት ፍዮች ሰጥተን ጉዳታችንን ብናበዛም ለአድሮ ግን ከሳሚና ተሸናፊ ለመሆናቸው ምንም ጥርጥር የለንም። ኃይል የህዝብ እንጂ የወያኔ ኮሎኔሎች ወይም ሹሞች አይደለም እናምነው። ጎጠኝነት የከፋደ ወይ ነው። ብሔረተኝነት ደግሞ ቢያጥቡት የማይለቅ የማይጠራ ሽንፍላዊ እድፍ ነው። ህዝብ መብቱን መጠየቁና ጭቆና ያክትም ማለቱ ፍትሃዊ ሆኖ አሶሳና በደኑን ወይም በጠቅሉ ወያኔን የሚወልድ ብሔረተኝነት ግን ከዘመኑ በሽታ የከፋ ተውሳክና በሽታ ነው። በተጨባጭ አይተነዋል። ዛሬም ከዚህ እድፍ ሊጸዱ ያልቻሉ ሹሞች ተፈይመውብናል። እያማለሉና በውብ ቃላትም ጭምር እያስተኙን አገራችንን ሊቀሙን ተነስተዋል። አዲስ አበባን ከህዝብ ቀምተው ከኢትዮጵያነት ገንጥለው ሊወስዱብን የሚያደርጉትን ሙከራ የወልቃይት ጠገዴው ቀርቶ የራያውም ሲጨመር የአፋርን መሬት በጋራ ለመንጠቅ እየተካሄደ ያለው ዘመቻ ወዘተ ግባቸው ምን እንደሆነ ቁልጭ አድርጎ እያሳየን ነው። ይህን አፍጥ የመጣ ሐቅ አላይም ብሎ መታወር፣ ግለሰብ ተክለሰውነት እያስተጋቡ መፍከንከን፣ መፏለል ለሀገርም ለህዝብም ጠንቅ እንጂ ጠቃሚ ሊሆን መቼም አይችልም። ታሪኩን የረሳ ስህተቱን ይደግማል፣ ከእንቅልፉ ሲነቃም አገር ያጣል። ዛሬ ለምሳሌ በኢትዮጵያና በኢሃፓ ላይ የተነሱት እኩይ ጥርቅሞች ከወያኔና ሹሞቹ አልፈው ጠባቦችና ገንጣዮችን ባዕዳንና ሻቢያን የሚያቀፈ ነው። አገራችንን ሊቃረሙ ቅርጫ ሊያስገባት የተነሱት ሁሉ አክራሪ ጸረ ኢሃፓ መሆናቸው የሚያስገርምም አይደለም። ዘረኛውን መለስ አልቀሰው የቀበሩ ማፈሪያዎች ዛሬ አረመኔውን ለገሰ አስፋውን ጓድ ብለው ቢቀብሩ የምንደነቅ አይደለንም። ግም ለግም አብርሃስ ግም ነውና በስንቱ ላይ በፊርማው ሞት የፈረደውን የወያኔ መጋዣ ኮሎኔል ፍሳን ወይም በአማራው ላይ ጥፋት ያዘመነውን ታምራት ላይኔ የክብር እንግዳ ብለው ቢያሽሞነሙኑ እንታይ ጉዱ ስንልም አንደመጥም። ገለባ አንጃዎችን ሆነ ወንጀለኞችን አስጠግተው ቢኮለኩሉም የሚጠበቅ ሲሆን ኢሱ ብለው የባድሜውን ገዳይ የናቅፋ ጀግና ብለው በማሞገሱ ሹሙ ያዋረደው ራሱን እንጂ ኢትዮጵያን አይደለም። አድርባይ ምሁራን ወጣቱን በንጹህ አገር ወዳድነት መቃኘት ሲገባቸው የጥላቻ አራጋቢና ያምባገነንነት አጃቢ መሆናቸውም በታሪክ ተጠያቂ የሚያደርጋቸው መሆኑን መካድ አይቻልም። ትንሽነት ተኳኩሎ አደባባይ ሲወጣና በትልቅ አገር ላይ ሲዘምት ከዜጎች ቁጣና ትግል እንጂ መርመጥመጥ የሚጠበቅ መሆን የለበትም። የማንነት ጥያቄ ቦታውን ከኢትዮጵያዊነት አስቀድሞ ሊቀርብ ሊይዝ የሚችል አይደለም። ያማረባቸው መስሏቸው ወያኔ በቀደደው የጎጥቦ የሚፈሱ ኢትዮጵያን ይጎዳሉ እንጂ አይጠቅሙም። አማራነታቸው ብርቅ የሆነባቸው ወይም በበረከት የተቃኘላቸው መድረክ ሲያጣብቡ በዝምታ ማለፍ በራስና በሀገር ላይ ጉዳት ማስከተል ነው። ይህን ሁኔታ ፈጦ ባለበትና ህዝብ በክልል ሽንሸናው ተተብትቦ በሚገኝበት የሰላም አልባ ሁኔታ ምርጫ ብሎ መሰየም ተራጅልነት ሳይሆን ሹሞቹን ለማንገስ ተባባሪ መሆን ብቻ ነው። ተቃዋሚም ተፎካካሪ ነን ያሉ ድርጅቶችና ቡድኖች በዚህ ራሳቸውን ለትዝብ ታጋልጠዋል። ከህዝብ ፍላጎት ተቃርነዋል። የስልጣን ፍርፋሪ ፈላጊዎች ከመሆን አላፍ ማለታቸውን ማሳይተዋል። ኢምንትና መታት ቡድኖች ጊዜ ያለፈባቸው አዛውንት ገንጣዮችና ወንጀለኞችን ጋብዞ ኢህአዴግን አስቀጥላለሁ ብሎ በህዝብ ላይ መቀለድ ምንም ፋይዳ እንደሌለውና እንደማይኖረው ደግሞ ከዘመኑ ነብይ ይበሉን ሐሳዊዎች ማረጋጋጫ የምንጠይቅበት ጉዳይ አይደለም። ከወያኔና ሹሞቹ ጋር ለመስመር ወይም ጫማ ስር ለመውደቅና ለመዋረድ ከመነሳት በፊት ኢትዮጵያ ያሉ ኃይሎችና ድርጅቶች እርስ በርሳቸው መጣረስን ተተው በውይይት ሰምረውና አንድ ኃይል ሆነው ቢገኙ ምንኛ ባማረ ነበር። ከገንጣይ ጋር ህብረት ከመቀናቸው ከህብረ ብሔራዊ ኢትዮጵያዊ ድርጅቶችና ኃይሎች ጋር ማበሩን ባስቀደሙም ነበር። አንዳንዶቹማ መሰረት ያሉትን ጥምረት አፍርሰው በግላቸው ለሎሊነት መሮጣቸውንም ታዝበናል። ሰመርን ተዋሃድን ያሉትም እስከዛሬ የውሃ ሽታ ከሆነ ጊዜ እያለፈ ነው። ከሀገራቸው ተሰደው የነበሩት መመለስ መቻላቸው ለተወሰነ ጊዜም ቢሆን ባይከፋም ወደ ተወለዱበት ቦታ መሄድ አለመቻላቸው ክልል ተብሎ መታገዳቸውና በስጋት መዋጣቸውና የዘር ቆጠራ ሰለባ ሆነው መገኘታቸውን አናይም የምንለው ሀቅ አይደለም። የተያዘው ጉዞ ወደ ጥፋት ነው። ይሁነኝ ብለው የተያዙት እንጂ የሚሰሩት ጠፍቷቸው አይደለም። ሰይጣኖች በቀየሱት የጥፋት መንገድ ደግሞ ህዳጣን ገብተው ብዙሃኑን ህዝብ መተናኮላቸው የወያኔ መሳሪያ መሆናቸው ተመልሶ ራሳቸው ለጥፋት የሚዳርግ መሆኑንም መዘንጋት የለባቸውም። ይህንን ለሁሉም ስንነገር ስናሳስብ ብዙ ጊዜ ጨርሰናል። ቁጥሬ ብዙ ነው ወይም ወርቅ ዜጋ ነኝ ብሎ ራስን ማታለል ብሎ አድሮ ያስጠቃል። የናቆተም ህዝብ መብቱን ሲያስከብር ቆርጦ ሲነሳ መደበቂያ ይጠፋቸዋል። የግዢ ድግሪም አዋቂ አያደርግም፣ መሐይምነትን ከቶም አይቀርፍም። የሹም ዶሮ ነው ሹሙ ወይም ሹም ነውና እሽም አስበሉት የሚሉን መኖራቸውን አልዘነጋንም። አገራችንን ወደን ህሊናችንን ደፍነን መጓዙ አልሆን ብሎን ነው እንጂ እባብን በጉያ ያለው ሁሉ በጠበሉ ይወጣው ማለቱ ባላቃተን ነበር። ለእናት ሀገር እንደሆነ ከማንም ያላነሰ መስዋዕትነት ከፍለናል። ዛሬም ለመክፈል በሐቅ ዝግጁ እንደሆነን አቋማችን ያበስራል። ለከንቱ ስልጣን ለንዋይና ለሆድ አለመገዛታችን መሰከር ነው። የመጣው ሹምና መንጋው ሁሉ የሚዘምትብን የኢትዮጵያ ዋነኛ ጠላቶች ጦር የሚሰብቁብን አለምክንያት አይደለም። ለሆዱ ያደረም ከሆዱ ባሻገር ወዳጅ አያጣም። አላፊ አግዳሚው እንደ በሬ ጠምቶ ይገለገልበታል። ተቃውሞን ከመቃወም ይልቅ ይሁን ይሁን ማለትና ማበረታታት በተመረጠ ነበር። ዴሞክራሲ ስንል በአንድ ጎኑ ለብዙሃን ሲሆን፣ በሌላ ጎኑ ደግሞ ህዳጣን ለሆኑት ወይም የተለየ አቋም ለያዙትም መብት ማለታችን ነው። ለምን ተቃውማችሁ ብሎ ማጉራት ኢዲሞክራሲያዊ ነው። መደመር መግበስበስ ጠቃሚ ፈሊጥም አይደለም። ፍትህ ሳይሰብ በዘፈቀደም በራሱ ውሳኔና ሰበካ እርቅና ምህረትን ለማስፈን መዳከሩ ከንቱ ልፋት ነው። በህዝብና በአገር ላይ የከፋ ወንጀልን የፈጸሙትን ማርኩ ለማለት ለሹሞቹስ ማንና የትኛው ህዝብ ስልጣን ሰጣቸው? የህዝብን ሚናና ድምፅ መቀማት ራሱ ጸረ ዴሞክራሲ መሆን ነው። ጸረ ህዝቡን የወያኔ ህግ በሞላ አቅፎ ህዝብ የተዋጋውን ኢህአዴግን አቅፎ ለውጥ አመጣለሁ ማለት ዘበት መሆኑም በፊት ነግረናል። እነሆም 9 ወር ሲያልፍ በፈሰሰው ደማችን በእስርና ስቃይ ላይ ባሉት ወገኖቻችን እንባ አጅበን አሳይተናል። የሀገራችንን አኩሪ ታሪክና የህዝብ ጨዋነት በሚያደፈርስና በሚያፋልስ አረመኔነትና ስነ ምግባር ጉድለት እንድንታወቅ አደረጉን እንጂ መጣ አለ ብለው ሊደልሉን የሚጥሩት ፍቅርና ምህረት ከቶም አልሰፈነም። ለነ ሌንጮና መሰሎቻቸው ብቻ ካልሆነ እነሱም የለየላቸው ጸረ ህዝቦች ናቸው እንጂ ከህዝብ ረድፍ የሚገቡ አይደሉም። ዶሮን ሲደልሏት በመጫኛ ጣሏት ዛሬም ሊሰራብን የምንፈቅድ መሆን የለበትም። የነሱ ዴሞክራሲና ኢትዮጵያ ኢትዮጵያ የለበጣ ያዞምባ ነው። በገዛ ሀገራችን መብትና ሰላም ካጣን ዘመን አልፎናልና ተጨፈኑ ላሞኛችሁን አንቀበልም። ጌታቸው ይል እንደነበረው በቃ 4 ነጥብን ግብዝነት እንድናሰማ ባይገፋፉንም ይመረጣል። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ባንዳነትና ክህደት ያክትም። ኢትዮጵያዊነት ያቸንፋል። አገርና ሰው
የፓርቲው ተጠያቂነትና ኃላፊነት ለኢትዮጵያ ሕዝብ ብቻ ነው። ለዲሞክራሲ ስርዓት መስፈን የሚታገል ድርጅት ከማንኛውም በፊት ተጠያቂነቱና ኃላፊነቱ በቀጥታ ለሕዝቡ መሆኑን ማወቅ ተገቢ ነው። ይህን ካላወቀ የሕዝብ አገልጋይ ሊሆን አይችልም። ታጋይ የሚለውንም ስም ሊያገኝ አይገባውም። በሕዝብና በሀገር ስም ሲምሉ ሲገዙት የነበሩ ድርጅቶች የስልጣን ኩርቻ ሲቆነጥጡ ባህላቸውን ውግዘታቸውን አስቀንጥረው በመጣል ህዝብን ሲክዱና ሀገርን ሲሸጡ ነው ዛሬ በደህና እየታየ ነው። ኃላፊነትና ተጠያቂነትን ለህዝብ ያለማድረግ በሽታ እስካሁን ድረስ የሀገራችን የፖለቲካ መልካም ምድር ተጠናውቶት ይኖራል። ይህ በሽታ መወገድ አለበት በውድም ይሁን በግድ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ እንደ ትግል ድርጅትነቱ ይሁን እንደ ህዝባዊ ተቋምነቱ ኃላፊነቱና ተጠያቂነቱ በቀጥታ ለኢትዮጵያ ህዝብ ብቻ መሆኑን በልበ ሙሉነት ያረጋግጣል። ያፓን ከኢትዮጵያ ኢትዮጵያንም ከያፓ ለይቶ ለማየት የማይቻለውም በዚህ የተነከረ ቁርኝት ነው። ይህ ኢትዮጵያዊ ልበ ሙሉነት ደግሞ የትግል አይበገርነትን ባህሪ እንዲጎናጸፍ አስችሎታል። የውጭ ባዕዳንም ይሁን የውስጥ አምባገነን ገዢዎች ሊያንበረክቱት ያልቻሉትም በዚህ በኢትዮጵያዊ ባህሪውና ይህንንም አጥብቆ በመያዙና ህይወቱንም ጭምር ለመሰዋት ለማቅረብ የቆረጠ በመሆኑ ነበር። አሁንም ነው። አይበገሪነትንና ቆራጥነትን ደርቦ በመያዝ የሚታገለውም ለማንም ሳይበረከክ ከማንም ጥቅም ሳይፈልግ የኢትዮጵያን ህዝብ በመፍራትና ተጠያቂነቱና ኃላፊነቱን ለኢትዮጵያ ህዝብ ብቻ ስላደረገ ነው። በዚህ ማንነት ላይ ተመሰረተ እምነትን ይዞ የሚታገል ድርጅት በታሪክም ሆነ በትውልድ ፊት ተወቃሽ ሊሆን አይችልም ብለው አባላቱ ያምናሉ። በአይበገሪነትና በግትርነት መካከል ያለው ልዩነት ካለማወቅም ይሁን ወይም እያወቁ ሆን ብሎ ለማደናገር የሚሰነዝሩትን ውሽፍሮችና ጭጋጎች መክበብ አስፈላጊ እንደሆኑ እንረዳለን። በመናልባታዊ እሳቤ ላይ የተመረኮዙ ዘባዝንቾችን ከመጥፍ ሳይቆጥሩ በተጠያቂነትና ኃላፊነት ላይ ያተኮሩነታዎችን ለህዝብ መግለጽ ያንድ ታዳይ ድርጅት ግዴታው ነው እናምናለን። ለህብረተሰቡ ግልጽ ሊሆን የሚገባቸውን ሁሉ ይፋ ከማድረግ ፓርቲ ወደ ኋላ ብሎ አቅም ወደፊትም ይህንኑ ከማድረግ አይቆጠብም። ኢትዮጵያ ህዝብ ነጻ አውጭና መብትን ማስጠበቅ ድርጅት እንደመሆኑ በአመለካከት ጥራይና በተግባር ኢትዮጵያዊ ከመሆን በስተቀር ሌላ መለያ ሊኖር አይችልም። ለመሆኑ ጥላትን በመለየትና በመቋቋም በመከታተልና በማጥቃት ከመያደርገው ውጪ ከህብረተሰቡ ጋር የሚያደርጋቸው ግንኙነትና ተግባራት የሚያወጣቸው ጽሑፎችና መግለጫዎች ሁሉ ግልጽነትንና ቀጥተኛነትን የተላበሱ ሆነው ቆይቷል። ወደፊትም ይህንኑ ባህሪ ይዘው ይቀጥላሉ። የፓርቲው ታዋቂ ወይም ኦፊሴላዊ ልሳኑ ዲሞክራሲያና ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ የድርጅቱ መግለጫዎች፣ ፖሊሲዎች፣ መመሪያዎች፣ ማስታወቂያዎች፣ ሰነዶች፣ አዋጆች ወዘተ ለሚታገልለት ህዝብ የሚያሳውቅበትን ልሳኖቹና መጠቁናቸው በመሆኑም በእነርሱ ላይ የሚወጡት ማናቸውም ጽሑፎችና የሚተላለፉት መልእክቶች ላይ ፓርቲው ኃላፊነትና ተጠያቂነት ይኖረዋል። በሌሎች መሽረፊቶችና ሰበሮች ላይ የሚራገቡትና የሚናፈሱት ሁሉ ፓርቲው ላይ መለከተም ሽሮ ያረረበት ሁሉ ያሰረረብኝ ያፋሳውን አይቀርም ብሎ ከመጨነቅ ይልቅ የማዕድ ቤቱን ይዞታን የመገልገያ ቁሳቁስን አይነት ይፈትሽ ይገባዋል። ዛሬ በቴክኖሎጂ እድገት ምጥቀትና ስፋት ምክንያት የመገናኛ ብዙሃን አገልግሎትና ስርጭት ከአድማስ እስከ አድማስ ህብረተሰቡ ይጠቀምበታል። የዓለምን ህዝብ አቀራርቦታል። እውቀት፣ ትምህርት፣ ቁሳቁስ፣ ሳይንስ መረጃዎች ይዘዋወሩበታል፣ ይሰራጩበታል። የክስተት የሚጠቅምና የሚወደድም ነው። ሊበረታታና ሊደገፍ ይገባል። ማህበራዊ መገናኛ ሶሻል ሚዲያ የሚያበረክቱት አገልግሎት በቀላሉ አይቀመጥም። ይህንን የስልጣኔ እርምጃ ማንም በባለቤትነት በግል ይዞታ ሊቆጣጠር አልተቻለው ቢሞክርም አይሳካለትም። እውቀትም የሁሉ ነች ባለቤት የላትም ተጠቃሚ ሁሉ ይጠቅማልምትም መባሉ እውቀትን ለሚፈልጋት ሁሉንም ያላድሎ ተጠቅማለች እንጂ ማንም የግላቱ ንብረቱ አድርጎ በብቸኝነት ለራሱ ብቻ ሊያደርጋት አለመቻሉን ያረጋግጣል። ጥበብን ሳይታክት የሚፈልጋት ሁሉ ያገኛታልም ይጠቀምባታል። በአሁኑ ወቅት የኢትዮጵያ ህዝብ በመጠኑም ቢሆን በሀገር ቤት ደረጃ ይህንን የቴክኖሎጂ እውቀትና አገልግሎት ከሞላ ጎደል እንደሚጠቀምበት ተስፋ ያደርጋል። ህብረተሰብ እርስ በርስ በሚያደርገው ግንኙነት ብዙ የሐሳብ ልውውጥ በማድረግ በኩል ተጠቃሚ ይሆናል ተብሎ ይገመታል። የዚህ አስተጋቡ ስፋት ያለው እንቅስቃሴ ለማድረግ ሚና ይኖረዋል። የሶሻል ሚዲያ እንቅስቃሴ አረቦቹን አምባገነኖችን ለማውረድ አስችሏቸዋል። በእኛ ሀገር ተመሳሳይ ውጤት ሊያስመዘግብ የማይችልበት ምክንያት አይኖርም። በተቀነባበረ መልኩ ከተሰራበት፣ በቀጣይነት ሳይታክቱ ከተጠቀሙበት፣ የግል ባለቤት ሳይኖረው ሁሉም በየፊናው በሚፈዋልንበት መድረክ ሁሉ አንድን ድርጅት ለይቶ በመጥቀስ ባላፊነት ለመፈረጅ መሞከር ምክንያታዊ አልባ ከመሆን አይደለም። ድረገጾች፣ የመድረክ ውይይቶች፣ ያሳመሏቾች፣ ፌስቡኮች፣ ሌሎች መድረኮች ሁሉ አገልግሎታቸው የሚደገፍ ቢሆንም በሁሉም መድረኮች ያንድ ድርጅት እጅ ሳይኖርበት አይቀርም ብሎ መብሰልሰል ከልቱ ድካም ይሆናል። ሁሉም በየፊናው በተለያዩ መድረኮች የ24 ሰዓት አገልግሎት በመስጠት ህዝቡን ማዋየት የሚደገፍ ቢሆንም ለሁኔታው ተጠያቂና ኃላፊነት የሚወስድ መድረኩን የሚቆጣጠረው ቡድኑ ብቻ ነው የሚሆነው። ሌላው ክፍል ባልገባበት ባልተቆጣጠረውና ባልተመለከተው ጉዳይ ተጠያቂ ሊሆን አይችልም። ይህ ደግሞ የመብትና ግዴታ የተጠያቂነትና ኃላፊነት ግንዛቤና ትምህርት አሁን ነው። ያንዱን ባለቤትነትና ኃላፊነት በቀጥታም ይሁን በእንደምታ ወደ ሌላ መላከክ ላምባሉ አለበት ኩበት ለቀማ ነው። ቢንከራተቱ አያገኙትም፣ ቢወረውሩም አይመቱትም፣ አያጠቁትም። ድርጅቱን የሚጠሉትና የሚፈሩት ሁሉ ፓርቲውን ያጥላሉት እየመሰላቸው ብሎም ትግሉም ይሰናከላል ብሎ ስለሚያስቡ ብዙ ደክማሉ። በደረጃዎችና የውይይት መድረኮች የሚጻፉትና የሚነገሩትን ሁሉ የፓርቲው ሳውን አይቀሩም ብሎ መገመት ከጤንነት የሚመነጭ ሐሳብ አይሆንም። ፓርቲውን የሁሉም አጥራጫፈት ተቆጣጣሪና አራጊ ፈጣሪ አድርጎ መገመት ከፍራትና ከጥላቻ የሚመነጭ እኩይ ባህሪና አደገኛ ጠባይ ከመሆን አለበት። ሁልጊዜ ፍራትና ጥላቻን አንግቦ የሚኖር በመጨረሻ የራሱ አጥፊው ራሱ ነው። ሁሉም ነገር ከይሃፓ ይሰራዋል፣ ያደርገዋል፣ ይቆጣጠራዋል፣ ያጠፋዋል፣ ያበላሽዋል ወዘተ ብሎ ማሰብ በመሰረቱ ሶስት ችግሮች አሉ። አንደኛው ፓርቲው የሌለውን ችሎታና ኃይል እንደመስጠት ነው። ይህ ደግሞ እንደ ሃይማኖት መሪዎች አስተምሮ መለኮታዊ ባህሪና ክህሎት እንዳሉ አድርጎ መቆጠር ይሆናል። አምላክ በግዜና በቦታ ያስተን ብሎ የሃይማኖት አባቶች ያስተምራሉ። በዚህ ምክንያት መሰለስ በሁሉም ቦታ በአንድ ጊዜ ሊገኝ የሚችል ፈጣሪ እንጂ ሰዎች የፈጠሩት ያፋል ሊሆን አይችልም። ፓርቲው ለሁሉም ለማንኛውም ጉዳይ ተጠያቂ ሊሆን አይችልም አያገባውም። ሁለተኛው ሁሉንም ያፋይ ቆጣጥሯል ያዘዋል ይነዳል ይጎትቷል ብሎ በየመድረኮቹ የሚወጡትና በሁሉም ቦታዎች የሚጽፉት ሁሉ የሃፋጅ ያለበት ወዘተ ብሎ ማሰብ የሌላውን ሰው የማሰብ ችሎታ መናቅና ስብናውን መዳፈር ይሆናል። የሁሉንም ሰው አምሮ ብቃትና ስለት መናቅም ነው። ይህ አመለካከት ደግሞ በ21ኛው ክፍለ ዘመን እኖራለሁ በሚል ግለሰብ ይሁን ማህበረሰብ ተቀባይነት አይኖርም። በርግጥ በድንጋይ ዘመን መኖርን እንፈልጋለን ካልተባለ በስተቀር። ሶስተኛ አጠቃላይ የሀገሪቱ ችግሮች ሁሉ ያመጣው እርሱ ነው በማለት ፓርቲውን ለመሰዋት ጠቦት ለማቅረብ ሲሞከር የነበረው ከንቱ ጥረት ሁሉ ዋልቋጠረ ስለነበር የዋሽታው ነው መቅረቱን ይኸው ታሪክ እየመሰከረ ነው። ወትሮም ቢሆን ሙከራዎቹ ሁሉ በስማማለውና ባሉባልታ ሹክሹክታ የተፈራጩ ስለነበሩ ነው ዛሬ እነሱን እየተከሰተ ታሪክም ያቀላል ማስያ ፈጋው ይገኛል። የወሬ የለው ፍሬ ያበባ የለው ገለባ እንደተባለው በዚህ ስነ ልቦና የተበከለ ሁሉ መጥኔ የሌለው ፍርሽታ ሆኖ ይቀራል። ሀገሪቱ በጠላቶቿ ስትጠቃ ጋፍቷት የሄዱትንና በመከራው ጊዜ ከጎኗ ቆሟት አጥሮቿን የሚታገለው ማን እንደሆነ ዛሬ ተለይቶ ታውቃል። ለዚህ ያቅ ደግሞ ማስረጃ ልናቀርብ አንገደድም። ኢትዮጵያን ለማዳን በሚደረገው ትግል ግንባር ቀደም ሆኖ ከመዋደቅ በስተቀር ተንኮሎኞች በሚያደርጉት የመስዋዕት ጠቦት ፍለጋ ሰለባ ሊያደርጉት አይችሉም። ኢትዮጵያን ለማዳን በግድ የመስዋዕት ጠቦት ማቅረብ አስፈላጊ ከሆነ ግን የሃፋይ መጀመሪያ ይሆናል። ግራም ነፍሰሰከይ ፓርቲው በእርግጠኝነት አምኖና ተቀብሎ በመርህ ደረጃ አንግቦ የያዛቸውን መተክለ ያቋሞችና የትግል መርሆች እንዲሁም ለህዝብ የገባቸው ቃል ኪዳኖችና አገራዊ ራዕይ እውን እንዲሆኑ በጥናት ከመታገል ወደኋላ አይልም። በሚያገኘው መድረክም ይሁን በትግል ሜዳ የመጀመሪያው ኢላማው ዘረኛው ስርዓትና የሰላቱ አራማጆች ናቸው። ይህንን ከማድረግም ደግሞ የማንንም ጥላቻና ፍራቻ አያግደውም። የማንንም ፈቃድ አጠይቅም ወያኔ በሚወገዝበትና በሚጠቃበት መድረክ ሁሉ ፓርቲው በአካልም በመፈትም አለ ይኖራል። ባሉባልታና ባስመሳዎች ከረባተስካር ከመገረም በስተቀር ስለ እነርሱ ማንነት አይጨነቅም። ትግላችን ጸረው ያለው ትኩረታችን በዚህ የህዝብ ጠላት ላይ ነው። በጎን ርዕሶች በግርጌ ማስተዋሾች አሳፈት ተልኮ አራማጆች ላይ የምናጠፋው ጊዜ አይኖርም። የሚከተሉት ሁኔታዎችን ለግንዛቤ እናሰፍራለን። ፓርቲው ተጠያቂነቱና ኃላፊነቱ ግዴታው ለኢትዮጵያ ህዝብ ብቻ ነው። ድርጅቱን እንደ መስዋዕት ጠቦት ለመጠቀም የሚሹትን ሁሉ አምሮ ይቋቋማቸዋል ይታገላቸዋል። ኢትዮጵያ ለማዳን የመስዋዕት ጠቦት ያስፈልጋል ከተባለ ግን ያፋ ለመስዋዕትነት የመጀመሪያ ይሆናል። በሀገሪቱ ውስጥ ለቆየውም ሆነ አሁን ላለው ችግር ፓርቲው ተጠያቂ ሊሆን አይችልም። ተጠያቂነቱ ግን በህዝባዊ አስተዳደር ለሚደነገግ ህግ ለህዝብ ለትውልድና ለታሪክ እንደሆነ ያምናል ይቀበላል። የሀገራችንን ስትራቴጂያዊ ጥቅምና ሀገራዊ ደህንነት የሚጎዱትን ሁሉ እየተከታተለ ይዋጋቸዋል። ለዚህ መላ ኢትዮጵያ ከጎኑ እንዳለ ያምናል። ኢትዮጵያ ለዘላለም ትኖራለች።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ኦሜጋው
የሀገርን ህልውና መጠበቅ ጋር የተያያዘና የተቆራኘ ነው። መሬቱን የተነጠቀ ህዝብ፣ ሀገር ያጣ ህዝብ የበደል እስኪወገድ ድረስ የሚታገል መሆኑን ለማወቅ የፍልስጤም ህዝብን ሁኔታ ማጤኑ ብቻ ይበቃል። የኢትዮጵያ ህዝብ ሀገሩ ቀስ በቀስ ስትቆረስና ስትከፋፈል ዝም ብሎ ይቀመጣል ብሎ መጠበቅ ስህተት መሆኑን ማረጋገጥ የሚገባበት ጊዜም ደርሷል። የኢትዮጵያ ህልውናና አንድነት ለኢህአፓ የአርባ ዓመታት ትግል ቦታው ማዕከላዊ ሚዛኑ የከባድ ከባድ መደቡ መጀመሪያና መነሻ ሆኖ ቆይቷል። መስዋዕትነት የከፈልነው ለሀገራችን ህልውናና አንድነት ስንል እንጂ ለግለሰቦች የስልጣን ጥም ወይም የባዕዳንን ጸረ ኢትዮጵያ ዓላማ እንደ ሌሎቹ ለማሟላት አልነበረም፣ አይደለምም። ለኢትዮጵያ ህልውናና አንድነት ሲባል ብዙ ሚሊዮን ዜጎች ህይወታቸውን ገብረዋል። የሙሶሎኒ ፋሽስት ጦር ኢትዮጵያን ሲወር ከሚሊዮን ያላነሱ ዜጎች ተሰውተዋል። ቀደም ብሎም ባድዋ ጦርነት ሆነ የግብጽ የቱርክና የደርቡሽ ወራሪዎችን ለመጋፈር ሲሉ ሺዎች ለሀገራቸው ሞተዋል። በዚያ ሁሉ መስዋዕትነት ተከብሮ የቆየው የሀገር ህልውናና አንድነት ባለፉት መቶ ዓመታት ግን ከባድ ፈተናዎች ገጥመውት በተለይም በወያኔ አጋፋሪነት ለገንጠላም ተዳርገናል። ሌሎችም ኢትዮጵያን ቅርጫ ሊያስገቡና ሊቦጫጭቋት እድሜ ለወያኔ አሰፍስፈው አሉ። ወያኔና የገንጣዎች መንጋ ጥርሳቸውን አግጠውና የክልል ክፍፍልን በአንቀጽ 39 አጅበው በኢትዮጵያ ህልውናና አንድነት ላይ ሲነሱ፣ በሌላ በኩል ደግሞ ዜጎች ይህን አደጋ በሚገባ ተረድተውና አውቀው የመከላከል እርምጃን እየወሰዱ አለመሆናቸው ይታያል። ይባስ ብሎም እባብን በራሳቸው ላይ መጠምጠምን የመረጡ አወቅት ባዮች የአገር ህልውናን የሚፈታተኑትን የአገር ታዳጊዎች አስመስለው ማቅረብን ተያይዘውታል። በአገር ዕጣና በህዝብ ሉዓላዊነት ላይ ገበጣ ጨዋታ ወይም ንዝህላልነትን ማስፈኑ አገር አልባ የሚያደርገን መሆኑ ላይ ምንም ጥርጥር ሊኖር ባልተገባ ነበር። ግን ወያኔን የመሰለ ተምችና ነቀዝ ያፈራች አገራችን ለህልውና የሚዋደቁ ጀግኖችን አላፈራችም ብሎ ማሰቡ እንኳ ይቀፋል። የኢትዮጵያን ህልውናና አንድነት ለአደጋ ያጋለጡት ያለፉት መጥፎ ስርዓቶች ለመሆናቸው ክርክር የምንገባበት አይደለም። በኤርትራ ጉዳይ የባዕዳኑ ጣልቃ ገብነት እንዳለ ሆኖ ለዚህ መንገድ የከፈተውና ቦይ የቀደደው የአጼው ስርዓት መሆኑ ይታወቃል። አገር ወዳዶቹንና አርበኞቹን በአግባብ ካለመያዝ አልፎ ፌዴሬሽን የተባለውን አላግባብ በማፍረስ ፈረንጆቹ እንደሚሉት ለብሔረተኞቹ ወፍጮ ቤት አያሌ ኩንታል ባቄራን አቅርቧል። በከረን ቦማጀር ወዘተ የተወሰዱ አሰቃቂ ወታደራዊ እርምጃዎችም ሁኔታውን አባብሰው ጸረ ኢትዮጵያ ለሆኑት ኃይሎች ጠቅመዋል። በአጼው ጊዜ የተበላሸው የነበረ ቢሆንም በተወሰነ ደረጃ ደግሞ በኃይልም በማግባባትም የተወሰዱት እርምጃዎች ግንባሮቹን እንዳያድጉ ጋሬጣ ሆነው ቆይተዋል። ይህን ሁኔታ ደርግ የተባለው የመኮንኖች አላዋቂ ሳሚ ውድን በተለይም ሊቀመንበር ነኝ ይል የነበረው ማፈሪያ ነፍሰ ገዳይ ሳይወል ሳያድር አበላሽቶና በሻቶ ለግንባሮቹ እድገትና መጠናከር ከፍተኛ አስተዋጽኦንም አድርጓል። ዛሬ አንዳንድ የታሪክ በራዦች እንደሚወሸክቱት የኤርትራን ትግል በመቀስቀስም ሆነ በመርዳት ኢህአፓ ምንም ሚና አልነበረውም። የኢትዮጵያ ተማሪዎች እንቅስቃሴ መሬት ላራሹ ብሎ በማያወላዳ መልክ ለስር ነቀል ለውጥ ከመነሳቱ ከአምስት ዓመት በፊትና የአባ ከመመስረቱ 14 ዓመታት በፊት የኤርትራ ነጻ አውጪ ግንባር ጀብሃ ተመስርቶ የትጥቅ ትግል ጀምሮ እንደነበር ታሪክ የሚያውቀው ነው። የአባ እንደ ድርጅት የብሔረሰብን አጠቃላይ ችግር ከእኩልነት አንጻር የሀገር አንድነትን ከዴሞክራሲ አያይዞ ለማስከበር በመሻት በጊዜው በነበረው ርዕዮተ ዓለም መሰረት የራስን እድል በራስ የመወሰን መብትን ቢያውቅም ይህ አቋሙ የሀገራችንን ህዝብ አንድነት ያረጋግጣል በሚል ተስፋና እምነት ላይ በመመስረት ነበር። የሀገር ግን ጠላንና ጠባብ ብሔረተኞችን የመደገፍ አቋም ኢህአፓ ቢኖረው ኖሮ የኤርትራ ግንባሮች ኤርትራ የኢትዮጵያ ቅኝ ግዛት ናት ሲሉ ወያኔ በ1967 ጦማሩ ወይም ማኒፌስቶ ሁሉም ብሔረሰቦች ተገነጣጥለው የራሳቸውን ነፃ መንግስት ያቋቁሙ ሲል ዚያድ ባሬ ሲሶ በላይ የኢትዮጵያን ግዛት ምዕራብ ሶማሊያ ነው ሲል አሁን እሺ ብሎ ተቀብሎ በተገኘ ነበር። ያባ ግን ለኢትዮጵያ የማይበጀውን እቅድና አቋም በመቃወሙ በወያኔም በሻዕቢያም ተወግቷል፣ ጥቃት ደርሶበታል። ለመሆኑ ያኔ ከያባ ጎን የቆሙትና ጠባብነትንና ግንጠላን እንዲሁም የታሪክ ብረዛን የተቃወሙና የህዝብና የሀገርን አንድነት ለማስከበር እንደ ያባ መስዋዕት የሆኑ ሌሎች እነማን ነበሩ? የደርግ አገዛዝ ሸክላ ሳህን መሸጫ ሱቅ ውስጥ ገብቶ እንደነበረ በሬ ግራ ቀኙን ሲያተራምስ ሲሰባብርና ሲፈጅ ለግንባሮቹ ሾክ ሆነው የነበሩትንም እነ ጀነራል አማን አንዶምን ገድሎ በአስመራ ከተማ በሽብር ወጣቶችን አፋንቆና አስደንብሮ ብሎም ህብረ ብሔራዊ የሆኑትን እነ ኢህአፓ አይነቶችን በትውልድ ደረጃ ጨፍጭፎ ለግንባሮቹ ጠቀመ። የራሱን ጦር አዛዦችንም እየረሸነ ጦሩን በደህንነት ሰራተኞች፣ ዘባራቂ ካድሬዎችና ኮሚሳሮች እያዋከበ አዳከመ፣ ግንጠላውን አመቻቸ። የእናት ሀገር ጥሪ ብሎ ስንቱን ዜጋ አሰቃየ፣ አስጨረሰ። ችሎታ ቢሶች አመራርና አዛዥ ተብለው ተመክሮ ያላቸው ተገልለው በውሱንና ጠባብ የግለሰብ ፍጹም ስልጣን ዙሪያ የሀገር ጥቅምና መሰረታዊ ፍላጎት ተጠንጥኖ ግብዙ ኮሎኔል በእብሪት አገርን ላደጋ አሳልፎ ሰጥቶ በድፍረት ሊሰዋ ቀርቶ በፍርሃት ፈረጠጠ። ማን ይወቀስ የተሳሳተ ማን ይከሰስ ያጠፋ ሆኖ ሳለ ስልጣን ይዘው የአገርን አንድነት ያናጉና ህልውናዋንም ሊሰርዙ የተነሱት አገዛዞች እያሉ ደርግም ወያኔም ያባን ለመወንጀልና አስገነጠለ ወዘተ ብለው ሊከሱ የሚጥሩት ሁሉ ከታሪክ የተጣሉና ሀቅን የጠሉ መሆናቸውን እናያለን። ለአገር አንድነት ብለው በየጦር ግንባሩ የወደቁት አገር ወዳድ ዜጎች ሁሉ የእነዚህ ከሃዲ አገዛዞች ሰለባ መሆናቸው ባሉታዊ የሚያስመዘግባቸው ሊሆን አይገባም። አገዛዙ ህዝብን በጨረሰ ሰለባ የሆነውን ተጠቂውን አለቀ ሳይሆን በግልባጩ አስጨረሰ ብለው የሚከሱ፣ አረመኔውን አንቱ ብሎ ስሙን ለማደስ የሚጥሩ፣ ዛሬም በመሃላችንና በህብረተሰቡ ዘንድ የጭራቁ ስርዓት አዳናቂዎችና ወንጀለኞች አሉ። በ1983 ዓ.ም ስልጣን ይዞ የኤርትራን ግንጠላ ያመቻቸው ወያኔ ሆኖ ሳለ ይህን ለመካድ የሚጥሩ ሐሰተኞች ናቸው። አንቀጽ 39ን ህግ ያለውና አገሪቷን በክልል የሸነሸነው ኢህአፓ ሳይሆን ወያኔ ነው። ይህንንም መዘንጋት ከሀቅ ጋር መጣላት ነው። አገራችን ኢትዮጵያ በህዝብ እኩልነት መረጋገጥ መስክ ዛሬ ችግሮቿ ተባብሰዋል እንጂ አልቀነሱም። ይህ ችግር የኢትዮጵያ ተራማጅ ኃይሎች ተማሪዎች ወይም ያባ የፈጠሩት ችግር አልነበረም። እነዚህ ሁሉ በኢትዮጵያ የፖለቲካ መስክ ገና ብቅ ሳይሉና ሚዛን ሳይዙ የኤርትራ ትግል፣ በኦጋዴን ጦርነት፣ በባሌ የነዋቆ ጎቱ አመት፣ የሚቻ ቱለማ እንቅስቃሴ ወዘተ በሀገራችን ተከስተው ነበር። ተራማጁ ክፍል ለችግሮቹ መፍትሄ ለመስጠት ጣረ ሞከረ እንጂ የሌለ ችግርን ቆስቆሶ ደስ ያለውን ህዝብ የለም አዝናል ብሎ አሳምኖ አላሳመጸም። ትግል የብሶት ውጤት ነው። አለ ምክንያት ዜጎች አመጹም ራሳቸውንም ለሞትና መስዋዕትነት አዘጋጁም በመራራ የትግል ሂደት ያላለፉና ያልተፈተኑ ሁሉም ትግል ካላልና ዜጎች ሳያስቡና ሳያወጡ ሳያወርዱ የሚያምጹ ይመስላቸዋል። ይህ ግን ከሀቅ የራቀ መሰረተ ቢስ ድምዳሜ ወይም ግንዛቤ ነው። በደል ባለበት ግን ዜጎች ያምጻሉ። ይህን ትግላቸውን ሌላ አቅጣጫ የሚያስይዙ መኖራቸው ወይም መነሳታቸው ግን የበደላቸውን መኖር የሚለውጥ አይደለም። በመሆኑም እኩልነት ባልነበረበት ያዜው ስርዓት ጊዜ ህዝብ በየቦታው ማመጹና እኩልነትን መጠየቁ ተገቢና አይቀሬም ነበር ማለት ይቻላል። ኢትዮጵያን ህልውናና አንድነት ለማስጠበቅ ስንታገልና የነገይቷን ኢትዮጵያ አንድነት ለማረጋገጥ ስንታገል በቅድሚያ መታወቅ ያለበት ጉዳይ ይህ ትግልና ግብ ያለፈውን የጭቆና ዘመን ለመመለስ ሊሆን እንደማይችል ነው። ዛሬ በወያኔም ሆነ በመሰሎቹ ፈሊጥ ተብሎ የተጧጧፈው ጸረ ቴዎድሮስና ጸረ ምኒልክ ዘመቻ በመሰረቱ ታሪክ አለማወቅን የሚያሳይ ከመሆኑ ሌላ የዛሬን የራስን ወንጀል ለመደበቅ መሆኑ ግልጽ ነው። በኢትዮጵያም ሆነ በዓለም አቀፍ ደረጃ የጣሊያንና የጀርመንን የአንድነት ጉዞ በጋሪባልዲና ቢስማርክ ስር ያጤኗት የአገር አንድነት ሂደት የኃይል እርምጃዎችን ያቀፈ እንደነበር ግልጽ ነው። በዚያን በሩቅ ዘመን የነበሩ መሪዎች፣ አጼዎች በዛሬ ዘመን ዴሞክራሲያዊ ጽንሰ ሐሳብ መሰረት የሚጠበቅ ሊሆን ባልተገባ ነበር። ይልቁንስ ዛሬ የዚያን ጊዜ ዘዴና መንገድ በመጠቀም ህዝብን የሚጨፈጭፉትን ዘመናዊ ነን ባዮች፣ ነፃ አውጪ ነን ባዮች ተጠያቂዎች ናቸው። ይህን አብይ ጉዳይ በተመለከተ 9 ዓመት በፊት በወጣ የዴሞክራሲ እትም የሚከተለውን አስፍረን እንደነበር መጥቀሱ ይጠቅማል። በታሪክ ሂደት አገሮች ሲገነቡ ወይም በተለምዶ አነጋገር ሲቀኑ ዴሞክራሲንና የህዝብን ፍላጎት ተመስርተው አይደለም። ባለም ውስጥ ዛሬ በአገርነት እየታወቁ ያሉትን ስናይ ይህንኑ እንረዳለን። የአገር ግንባታው ሂደት በያለበት ጠመዝማዛና ሰላምን ሳይሆን ጦርነትን ያስቀደመ ነበር። በሂደቱ የጠፋው ህይወት ቢያሳዝነንም የዘመኑ መሪዎች ዛሬም እንኳ ለኛም አስቸግሮ ያለውን መቻቻልና ዴሞክራሲያዊነት ለምን ያኔ አላንጸባረቁም ብሎ መወንጀል ፍጹም ተገቢ አይሆንም። ህዝቦች በጦርነት አልፈው በጋራ መኖር ጀምረው መቶ ብቻ ሳይሆን ብዙ መቶዎችና ሺህ ዓመታት ካለፈ በኋላ ግን የታሪክን ጎማ ወደ ኋላ በመጎተት ቂምና ቁርሾን በማራገብ ከዘመናት በፊት ለፈሰሰ ደም የዛሬን ትውልድ ተጠያቂ በማድረግ ክፍፍልን መቀስቀስና ማንገሱ የሚደገፍ ሳይሆን የሚወገዝ ነው። የነገ ኢትዮጵያን እድል እንወስን ስንነሳም ሞተው ዘመን ያስቆጠሩ የዘመናቸው ነጸብራቂ የሆኑትን አጼዎች በዛሬ መነጽር በመመርመርና በማውገዝ ስንት መከራን በጋራ ያሳለፈን አንድነትና ኢትዮጵያዊነት መሰረት ፍጹም የሚቻልና የሚገባም አይደለም። ሁሉም ህዝብ ኢትዮጵያ ታሪክ ሙሉ ባለቤት ነው እንጂ ኢትዮጵያዊነቱን ለማስረገጥ ድርድርን አይፈልግም። በኢትዮጵያዊነታችን ላይ ገደብ ሊጥሉብን፣ ግድፈት ሊፈጥሩብን፣ ሊያወገረግሩብንና ማንነታችንን ሊክዱ የተነሱትን ስርዓቶች የምንታገላቸው በኢትዮጵያዊነታችን ላይ ካለን ጠንካራ እምነት የተነሳ ነው። ኢትዮጵያዊነታችንን ሲክዱ አሁን ብለን መቀበል ሆነ መገንጠልን ማቀንቀን ደግሞ ስህተት መሆኑ ሊታመንበት ይገባል። የኢትዮጵያ ህዝብ አንድነትን እንደሚመርጥ ደግሞ ደጋግሞ አሳይቷል። በየካቲት አብዮት ጊዜ በጋራ በመነሳት የብሔረሰብና የሃይማኖት ልዩነትና ጭቆና እንዲወገድና ህዝባዊ ዲሞክራሲያዊ ኢትዮጵያ እንድትመሰረት በመጠየቅ ለአንድነቱና ለአገሩ ያለውን ፍቅር አሳይቷል። በ1997 ዓመተ ምህረት ደግሞ አንዳንዶች ኢትዮጵያን በሚመለከት ምርጫ ትገባ ኢትዮጵያዊ አይደለም ብለው ሲቀሰቅሱትና ሲጮሁበት ወግዱ ብሎ ለቅንጅትም ለህብረትም ድምፁን ሰጥቷል። ህብረ ብሔራዊውን ትግልና ድርጅቶች በ1966 ሆነ በ1997 ዓመተ ምህረት በመደገፍ ህዝብ ፍላጎቱ አንድነትና ዴሞክራሲ መሆኑን አረጋግጧል። የኢትዮጵያ አንድነት በዴሞክራሲና በእኩልነት ላይ መመስረት አለበት እንዳለው ሁሉ ወዳለፉት የጭቆና ስርዓቶች መመለስ አይገባም አይቻልም እንዳለው ሁሉ እኩልነትና መብት በሌላ በኩል በመገንጠልና ህዝብን ከፋፍሎ በማናከስ ከቶም የሚገኛል መሆኑን አጥብቀንና ጫና ሰጥተን ደጋግመን አቅርበናል። ይህን በተመለከተ በ1994 ዓ.ም ተመረጠ ግንቦት ወር ዴሞክራሲያ እትም አስፍረን የነበረው ዛሬም ሙሉ በሙሉ ሁኔታውን ገላጭ አቀረው። የህብረ ብሔራዊው ወይም ኢትዮጵያዊው ጎራ የነበረውን ቀና የአንድነት መንፈስና ለዚህም ጥሩ መሰረት ለመጣል ያስችላል ብሎ ያቀረበው ድምፅ ጠባቦቹ በጽንፉ ብቻ ሙልተው መገንጠል ወይም ሞት የሚለው መፈክር በማንሳት የራስን እድል በራስ መወሰን የተባለውን የስልጣን ማዕከላዊነትን በማስወገድና ህዝብን የራስ አስተዳደርና ዴሞክራሲያዊ መብትን በማጎናጸፍ ደረጃም ተግባራዊ ሊሆን መቻሉ ተዘንግቶ መገንጠልን ማጽደቅ ብቻ እንደሆነ በጠባቦች ተተረጎመ። የራስን እድል በራስ መወሰን በግድ መገንጠልን ያዘለ አይደለም የሚለው የገባቸው የኤርትራ እንቅስቃሴዎች ደግሞ ኢትዮጵያ ቅኝ ተገዢ ነን የምንለውን ተቀበሉንና እንደማንኛውም ቅኝ ግዛት በግድ ነጻ የመሆን መብታችን ይከበርልን አሉ። ኢትዮጵያን በጠላትነት በጥቅሉ በመፈረጃቸውም የጠባብ ብሔረተኞች ደጋፊና ፈጣሪ ሆነው በኢትዮጵያዊ ድርጅቶች ላይ በጋራ ተነሱ። ያባ የዚሁ ሴራ ዋናኛ ተጠቂ እንደነበር ታሪክ የመዘገበው ሀቅ ነው። ጥበትና ግንጠላል ማቀንቀን ከመሰረቱ ያገርን ህልውናና አንድነት ተጣራሪ ነው። በመብት ረገጣ ላይ የሚመሰረት አንድነት የጠና ለመሆኑ ግልጽ ሲሆን ለመብት ረገጣው መፍትሄው ደግሞ መለያየት መገነጣጠል ነው ብሎ ወይም ወያኔ ይል እንደነበረው የኢትዮጵያ ህዝብ አብሮ ለመኖር መቼም አይችልምና ይከፋፈል ይለያይ ብሎ መደምደም ደግሞ አገርን አስፊ ስህተት ነው። ጥበብ ብሔረተኛነት ራሱ ጎጂ ዝንፈትና የትምክህትም ሌላ መጥፎ ገጽታ ነው ስንል ቀደምም የገለጸው ነው። በቅድሚያ ማንም ሳይመርጣቸውና ሳይመድባቸው የብሔረሰባችን ብቸኛ ተጠሪ ነን ብለው ራሳቸውን በመሰየም ህዝብን ጠልፈው ሌሎችን ውጡልን ከህዝባችን ራቁ ማለትን ያስቀድማሉ። ይህን ዝም ብሎ መቀበል ወይም ታሪክን በካደ ድርቅና ህዝብን ኢትዮጵያዊ አይደለም ብለው በአድ ሲያደርጉ መቀበል አገርን ለጥፋት አሳልፎ መስጠት ነው። ህዝብ ተበደልኩና ተጨቆንኩ ብሎ መነሳትና ጥቂቶች የህዝብን ብሶትና ጩኸት ቀምተው ወደ ጽንፍ በመውሰድ ባድነን ኢትዮጵያዊ አይደለንም መገንጠል አለብን ወዘተ ማለት አንድ አይደሉም። ዛሬም ቢሆን ሊካድ የማይችለው ሀቅ ህዝብ ጭቆና እንደሚደርስበት ነው። ወያኔ ያሰፈነው ዘረኛ ስርዓት ብዙሃኑን በብሔረሰብና በሃይማኖትም ደረጃ ይበድላል ይጨቁናል። ይህም መወገድ ማብቃት አለበት። እንዴትና በምን አይነት የሚለው ግን ዛሬም አከራካሪ ሆኖ በጋሬጣነት ተዘርግቷል። በኢትዮጵያዊነት መደራጀቱ አሁንም ከባድ የሆነባቸው ወይም የማይታሰብ ነው የሚሉ ይባስ ብለውም ኢትዮጵያ ካልፈራረሰች መብታችን ሊከበር አይችልም የሚሉት ከጎጂና የተሳሳተ ጎደናቸው ለመመለስ መጣርና አለያም መቋቋም አስፈላጊ መሆኑ ግልጽ ነው። የኢትዮጵያን ውስጣዊ ችግሮች የሚያባብሱና አገራችንን ከፋፍለው ሊገዙ ወይም ሊያጠፉም የሚመኙ ባዕዳን ኃይሎች ዛሬም እንደ በፊቱ አሉ። በተለይም ኢትዮጵያን እየሸጠላቸው ያለውን ከሃዲ ቡድን በመደገፍ የህዝብን ስቃይና መከራ እያባባሱ ናቸው። እነዚህ ክፍሎች ሁሉ በተወርና በተወሰነ ደረጃ በይፋም ኢትዮጵያን በሃይማኖትም ሆነ በብሔረሰብ ለመከፋፈልና ከተቻለም አገሪቷን ለመበጣጠስ ያቅማቸውን እየሰሩና ነጋ ጠባም እያሴሩ ናቸው። የህዝብን የጋራ ታሪክ እየሰረዙና እያክቸለቸሉ ልዩነትን በወያኔ ረዳትነት እያራገቡ ህዝብን እርስ በርሱ ነጥለውና አካልነው የጋራ ክንድ እያፋጡ አገሪቷን ለባዕድ ብዝበዛና ወረራ አጋልጠዋታል። የኢትዮጵያ ህልውና ዛሬ ባስከፊና አስፈሪ አደጋ ላይ ነው። ያንድነት ኃይሎች ህልውናና ትብብር ደብዝዞ በሚያሳዝን ደረጃና ሁኔታ የፖለቲካው መድረክ በጠባቦች ማለትም በወያኔና ተቃርነናል በሚሉ ግን መሰሎቹ መያዙ ላይበቃ ከህዝብ ጎን ቆመናል የሚሉ አንዳንድ ክፍሎችም ተደናግረው የሀገርን ህልውና የሚጻረሩትን ሲደግፉ ማየትም ጀምረናል። ከ1983 ዓመተ ምህረት በፊት ይሰማ የነበረው የህዝብ ውሳኔ ሬፈረንደም ጫጫታም ዛሬ የገደል ማሚቴዎች ያገኘ ይመስላል። ህዝብ ውሳኔ ዴሞክራሲያዊ ስርዓት ሰፍኖ የሚመለከተውንም ህዝብ ሁሉ አሳትፎ ከማንም ኃይል ተጽዕኖ ነጻ በሆነ መንገድ ይካሄዳል እንጂ በኤርትራ የታየው የአንድ ኃይል ቁጥጥርና ባርነት ወይስ ነጻነት ምረጥ ማለቱ ህጋዊና ዴሞክራሲያዊ ሂደት ሊሆን አይችልም። ህዝበ ውሳኔም አይደለም። ይህ ደግሞ ዜጎች ነቅተው ባለበት ነገ ይደገማል ብሎ ማለሙ ሞኝነት ነው። የህዝብ መብትና ዴሞክራሲ ካልተከበረ አንድነት ተሸርሽሮ የአገር ህልውና ለአደጋ መጋለጡ አይቀርም እንዳልነው ሁሉ ኢትዮጵያንና ኢትዮጵያዊነትን ክዶና አውግዞ የሚፈለግም መፍትሄ የውሃ ሽታ ሆኖ የሚቀር ነው። የመገንጠሉ ጥቅም ዜሮ መሆኑን ደግሞ ከቅርብ ተመክሮ ያየነው ሲሆን የተገነጠለችው ኤርትራ መሪ የደቡብ ሱዳንን መገንጠል አይጠቅማችሁም ብሎ መምከሩን ሌሎች መገንጠል ወይም ሞት የሚሉ ክፍሎች ሊያጤኑት የሚገባ ነው። ከባለቤቱ ያወቀ ቡዳ ነው ይባል የለ። ድምዳሜያችንና ጥሪያችን ቀደም ካቀረብነው የተለየ አይደለም። ያባ ኢትዮጵያ የፖለቲካ ኃይሎች ለአንዴም ለሁሌም የመገንጠልን አማራጭነት ውድቅ አድርገው የዴሞክራሲያዊ አንድነትን አማራጭ የለሽነት እንዲቀበሉና ለዚህም ተባብረው እንዲታገሉ ጥሪ ያደርጋል። ኢትዮጵያዊነት ደግሞ የሁሉም ትግልና መስዋዕትነት ውጤት በመሆኑ ማንም ቢሆን ማን ይህን መለያውን ሊቀማ ካለመቻሉ ሌላ ሊጠራጠረው የሚገባም ጉዳይ ለመሆኑ ሊታመንበት ይገባል። የብሔረሰቦች ወግ፣ ባህል፣ ታሪክና ቋንቋዎች ተከብረው ለሀገራዊ አንድነታችን ጠቃሚ የሆኑ ቅርሶቻችንና ሴቶቻችን መሆናቸውም ታምኖበት ሁላችንንም በእኩልነት ያቀፈች ታላቅ ሀገር የሁሉም ህዝባዊ ጋራ የሆነች ሀገርን በጋራ ልናጠናክር እንችላለን ብሎ ኢህአፓ ያምናል። ለዚህም ልክ እንደ በፊቱ ይህን ቅዱስ ዓላማችንን ከሚጻረሩ ጽንፎች መራቅና በተከሰቱበት መታገል ይኖርብናል። ለእኩልነትና ለመብት መከበር መቆም ተገቢና ፍትሃዊ ነው። ሀገራችን ኢትዮጵያ በጋራ መታገልና ዜግነታችንንም ማስረገጥ ማስጠበቅ ደግሞ ግዳጃችን ነው። በዚህ መልክ ሲታይ የኢትዮጵያ ህዝብ አንድነት በዴሞክራሲ ለማታ ላይ ጸድቆ እውን እንዲሆን በመታገል የወያኔን ዘረኛና ከፋፋይ አገዛዝ ማስወገድ የሁላችንም ተቀዳሚና ዋና ተልእኮ ሊሆን ይገባዋል ሲል ኢህአፓ ያሳስባል። ከዴሞክራሲያ ግንቦት 94 እትም የኢትዮጵያን አንድነትና ህልውና ለመጠበቅ በጋራ እንታገል። Yeah.